Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ ከአሜሪካ ድምጽ።
ሌላው ከዚህ ሌላ የወተት ዱቄትና ብስኩትም 652 ካርቶን ተድቋል።
የሰማችኋቸው አቶ ደበበ ዘውዴን ነው። ከትግራይና ቤንሻንጉል ክልሎች የተፈናቀሉ ኢትዮጵያውያንን ለማገዝ እየተደረገ ስላለው ርብርብ በምሽቱ ይነግሩናል።
ንርዳው የሚሉ ኮሜንቶች አሉ ዩቲዩብ ላይ እና ለምን አንደግፈውም ፈሬ ለምን አንገዛለትም የሚሉ ሰዎች አሉ።
አሁን ደግሞ የሰማነው ማሩ ባላገሩ በሰኝ የተከታታይ የኮሜዲ ስራው የምናውቀው ስንታየው መሐመድን ነው። ቆየት ብለን በስራና ህይወቱ ዙሪያ እናወጋለን። ተጨማሪ ጉዳዮችም የተካተቱበትን መሰናደው ሀብታሙ ዘዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ስመኝሽ ቆየ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። ትግራይ ውስጥ ያለው ሰባይ ሁኔታ በእጅጉ እንደሚያሳስባቸውና እዛም የሚገኙ ኤርትራውያን ስደተኞች ጉዳይም አደጋ ላይ መሆኑን የተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ፊሊፕ ግራንዴ ትላንት አስታውቀዋል። ከፍተኛ ኮሚሽነር ግራንዴ ትላንት ባወጡት መግለጫ ምንም እንኳን እርዳታና ምግብ በተወሰኑ የስደተኞች መጠለያዎች ውስጥ እየተከፋፈለ ቢሆንም ቢያንስ በሌሎች ሁለት ሰፈሮች ጦርነቱ ከተነሳበት ጊዜ አንስቶ መድረስ አለመቻሉን አመልክተዋል። በእነዛ ሰፈሮች ውስጥ ያሉ የኤርትራውያን ስደተኞች እጣ አብዝቶ አሳስቦኛል ብለዋል ግራንዴ። ግጭቱ ከመቀስቀሱ በፊት በአራት ሰፈሮች ውስጥ 96000 ኤርትራውያን ስደተኞች ተጠልለው እንደነበር ዩኒቸር አስታውቋል። የኢትዮጵያ የጦር ጀት የሱዳንን ድንበር ውዝግብ ባለበት አልፋሻት በኩል ጥሷል ስትል ካርቱም ክስ አሰማች። የጦር ዋና አዛዥ ሌተናል ጀነራል አብዱል ፈታህ አልቡርሃን ድንበሩን ሲጎበኙ ባሰሙት ንግግር በኢትዮጵያ መንግስት የሚደገፉ ታጣቂ ቡድኖች የድንበር ውዝግብ ወዳለበት አካባቢ ዘልቀው 8 ሰላማዊ ሰዎችን ገድለዋል ሲሉ የወነጀሉ ሲሆን አደገኛና ምክንያት የለሽ በአካባቢው ሙጥረቱን የሚያባብስ እርምጃ ሲሉ ጠርተውታል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ማምሻውን ለአሜሪካ ድምጽ በሰጡት ቃል የሱዳን ባለስልጣናት ክስ ውድቅ ያደረጉ ሲሆን በሱዳን የበላይ ምክር ቤት ውስጥ ያለ አንድ አንጃ የሶስተኛ ወገን ፍላጎትን ለማስፈጸም እየጣረ ነው ሲሉ ከሰዋል። ጀነራል ብርሃኑ አክለውም ጀት ወደ ሱዳን ብንልግ በግልጽ እናደርገው ነበር፣ ከሱዳን ጋር ጦር መግጠም ብንፈልግ አንደብቀውም ነበር ብለዋል። በተጨማሪም ሱዳን በቤንሻንጉል ወሰን አካባቢ የይገባኛል ጥያቄ አንስታ እንደማታውቅም ገልጸዋል። የተሳሳተ ውሳኔ ወስነን ወደ እነሱ ወጥመድ እንድንገባ የሚፈልጉ ወገኖች አሉ ያሉት ጀነራል ብርሃኑ ጦርነት በፈለገ ትንሽ ቡድን ፍላጎት ወደ እነሱ ቀለበት አንገባም ሲሉ ተናግረዋል። ሰተኔ ማለትን አስፈላጊነት የተጠቀሱት ኤታማዦር ሹሙ መሬታችን የትም አይሄድም ሲሉም አክለዋል። ዘገባውን ከአዲስ አበባ ያደረሰን እስክንድር ፍሬው ነው። ዩጋንዳ ትላንት ያካሄደችው ምርጫ በማጭበርበር የተሞላ ነበር ሲሉ የተቀማጩ ፕሬዝዳንት ዩሪ ሙሴቪኒ ዋና ተቀናቃኝ ቦቢ ዋይን ክስ ካስገቡ በኋላ መኖሪያ ቤታቸው ዛሬ በሀገሪቱ ወታደሮች ተወሯል። ፕሬዝዳንት ሙሴቪኒ 65-28 በሆነ የድምጽ ልዩነት እየመሩ መሆናቸውን ቀድሞ እየወጡ ያሉ የምርጫ ውጤቶች ቢያሳዩም ቦቢ ዋይን ግን አሸንፊያለሁ ብለው ራሳቸውን ተመራጭ ፕሬዝዳንት ሲሉ እየጠሩ ናቸው። ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች ውስጥ እስላማዊ ታጣቂዎች ትላንት ፈጸሙት በተባለ ጥቃት 46 ሲቪሎች መገደላቸውን የክፍለ ሀገሩ ደህንነት ኃላፊ አድጆ ጊዲ ለሮይተርስ ገልጸዋል። የተባበሩት ዲሞክራሲያዊ ኃይሎች የሚባል ቡድን ከጥቃቱ ጀርባ እንዳለ በመጠቆም የከሰሱት ጊዲ ኢሩሙ በሚባለው አካባቢ ወደምትገኘው ቀበሌ ወታደሮች መላካቸውንና ምርመራ መጀመሩን አመልክተዋል። ምስራቃዊዎቹ የኮንጎ አካባቢዎች ላይ ባለፉት 2 ዓመታት ውስጥ በዚሁ ታጣቂ ቡድን በተጣሉ ጥቃቶች ከ1000 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ይጠቁማል። በዩጋንዳ፣ በሩዋንዳና በቡሩንዲ አዋሳኝ አካባቢዎች ላይ ከ100 በላይ ታጣቂ ቡድኖች በየጫካው እንደሚገኙ ተዘግቧል። ቀደም ሲል ለተጣሉ ጥቃቶች እስላማዊ መንግስት ቡድን ኃላፊነት ቢወስድም የመንግስታቱ ድርጅት ግን በታጣቂዎቹ ቡድንና በእስላማዊ መንግስት ቡድን መካከል ግንኙነት ስለመኖሩ ማረጋገጫ ለማግኘቱን ይናገራል። አርብ ዕለት በኢንዶኔዥያ ሱሎይቲ ደሴት ላይ በደረሰ የመሬት መንቀጥቀጥ ቢያንስ 34 ሰዎች ሲሞቱ በርካታ መኖሪያ ቤቶችና የንግድ ተቋማት ፈርሰዋል። በሬክተር ስኬል ሲለካ 6.2 ሆኖ የተመዘገበው ርዕደ መሬት የመሬት መንሸራተት ማስከተሉንም የደሴቲቱ ባለስልጣናት ተናግረዋል። በአደጋው በአጠቃላይ ከ600 በላይ ሰዎች የተጎዱ ሲሆን እስካሁንም ድረስ በርካታ ሰዎች ከፈራረሱ ቤቶችና ህንጻዎች ውስጥ እንዳልወጡ የኢንዶኔዥያ ብሔራዊ አደጋ መከላከል ኤጀንሲ ባወጣው መግለጫ አመልክቷል። የዩናይትድ ስቴትስ ምክትል ፕሬዝዳንት ማይክ ፔንስ ሐሙስ ዕለት በአሜሪካ ምክር ቤት ድንገተኛ ጉብኝት በማድረግ ጥበቃ ለሚያደርጉ ወታደሮች ለአገልግሎታቸው ምስጋና አቀርበዋል። ፔንስ በርካታ ወታደሮችን በተናጠል ያናገሩ ሲሆን በሀገሪቱ በጣም አስፈላጊ በሆነ ጊዜ ላይ የጸጥታ አገልግሎት በመስጠታቸው አመስግነዋቸዋል። ምክትል ፕሬዝዳንታቸው ሆነው በማገልገላቸው ኩራት እንደሚሰማቸውም ገልጸዋል። እንደ አውሮፓውያን አቆጣጠር ጥር 6 የፕሬዝዳንት ዶናልድ ትራምፕ ደጋፊዎች ምክር ቤቱን ጥሰው ከገቡ በኋላ በሺዎች የሚቆጠሩ የብሔራዊ መከላከል ወታደሮች በምክር ቤቱ ተመድበዋል። ተመራጩ ፕሬዝዳንት ጆ ባይደን ጥር 20 ላይ መሐላቸውን ፈጽመው ስልጣን እስከሚረከቡም ድረስ 20,000 ወታደሮች ለምክር ቤቱ ጥበቃ እንደሚያደርጉ ምክትል ፕሬዝዳንት ፔንስ ተናግረዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምጽ የሚተላለፍ የአዲሱ ትውልድ ድምጽ ነው። አስተያየትና ሐሳቦቻችሁን በማህበራዊ መገናኛ ገጾቻችን በኩል አድርሱ። በፌስቡክና ትዊተር ቪኦኤ አማሪክ መገኛችን ነው። ወደ ቀዳሚው ዘገባ እናምራ። የፌደራል አደጋ ስጋት ስራ አመራር ኮሚሽን በትግራይና በቤንሻንጉል ጉሙዝ ለተፈናቀሉ ከ700,000 በላይ ዜጎች ልዩ ልዩ ድጋፎችን እያደረኩ ነው ብለዋል። አዲስ ቸኩል ያናገራቸው የኮሚሽኑ መራሄ ግንኙነት ደበበ ዘውዴ በሁለቱ ክልሎች ያለው ችግር ከተቋማቸው አቅም በላይ እንዳልሆነም ተናግረዋል። ዘገባውን ሰምተን እንመለስ።
ከቅርብ ጊዜ ወዲህ በርካታ ነዋሪዎች እየተፈናቀሉባቸው ላሉት የትግራይና የቤንሻንጉል ጉሙዝ ክልሎች አስፈላጊውን ድጋፍ እያደረገ መሆኑን የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የኮሙኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪኦኤ እንዳስታወቁት በትግራይ 485,066፣ በቤንሻንጉል ጉሙዝ ደግሞ 245,540 ለሚሆኑ ተፈናቃዮች ልዩ ልዩ ድጋፎች እየተደረጉ ናቸው ብለዋል። ድጋፉ ለተፈናቃዮች ብቻ ሳይሆን በቤታቸው ሆነው የምግብ ችግር ላጋጠማቸውም እንደደረሰ ገልጸዋል። በትግራይ ክልል ከዚህ በፊት የሚደረጉ ወራዊ ድጋፎች አካል እንደሆነ የተነገረለት ድጋፍ ከሶስት ቀን በፊት መላኩንም አቶ ደበበ አስታውቀዋል።
የኛ አሰራር በየወሩ ድጋፍ ማቅረብ ነው። ለአንድ ሰው 15 ኪሎ እህል፣ 0.45 ዘይት፣ ሌሎችም አስፈላጊ የሆኑ ድጋፎችን እንሰጣለን። በትግራይ ክልል ይህን መሰረት በማድረግ ቀደም ሲል የተላከው እንዳለ ሆኖ አሁን ከጥር 3 ላይ የተላከ ለአላማጣ፣ ለጨርጨር፣ ለኮረም፣ ለመቀሌ፣ ለማይካድራ፣ ለሁመራ፣ ለሽሬ፣ ለአዲረመጥ፣ ዳንሻ፣ ማይጸምሪ እና በከር የስንዴ እህል፣ የስንዴ ዱቄት፣ ሲኤስቢ የምንለው አልሚ ምግብ አለ። ይሄ በተለይ ከተረጂዎች ውስጥ 35% ህጻናት፣ ንፍጥሮችና አጥቢዎች ይሆናሉ በሚል የሚላክ ነው። ዘይት አለ፣ ፓስታ፣ ሩዝ፣ መኮሮኒ በድምሩ 80,480 ኩንታል ልከናል። ይሄ ቀደም ሲል ከተላከው ሌላ ነው። ቀደም ሲል በየወሩ ይሄ የህግ ማስተባበር ዘመቻው ከተጀመረ ጀምሮ ወገኖች በተፈናቀሉባቸው ቦታዎች ሁሉ የማድረሱ ስራ እየተካሄደ እንዳለ ልገልጽ ልፈልጋለሁ። ሌላው ከዚህ ሌላ የወተት ዱቄትና ብስኩትም 652 ካርቶን ተልኳል።
በድጋፉ ማዕከላዊና ምስራቅ ትግራይ አለመከታታቸውን በተመለከተ ከቪኦኤ ለቀረበላቸው ጥያቄ አቶ ደበበ ሲመልሱ በየቦታው የማስተራጨት ስራው የክልሉ እንደሆነና ከክልሉ በቀረበው የተረጂ ቁጥር መሰረት ድጋፍ መላካቸውን ተናግረዋል።
ለምሳሌ አሁን እኛ እዚህ አላማጣ፣ ጨርጨር፣ ኮረም፣ መቀሌ፣ ማይካድራ አልክ እንጂ ለምሳሌ እኔ ሽሬ በሄድኩበት ጊዜ ኦልሞስት ወደ 45 መኪና እኮ ነው የተላከው። እህሉ ሲላክ ክልሉ በጠየቀው መሰረት ነው የሚሄደው። ክልሉ ሲጠየቅ ክልሉ ግን ማኔጅ ማድረግ መቻል አለበት። ለምሳሌ አክሱም ሊሄድ ይችላል፣ ሌሎችም ቦታዎች ሊሄዱ ይችላሉ። ክልሉ ችግሩ ባለበት ቦታ ላይ ምክንያቱም ይሄ ሌሎች አካባቢዎች የምግብ እጥረት ሊከሰት ይችላል። እነዚህን ችግሮች ሊያቃልል በሚችል መልኩ እነሱ ነው ያን የሚያስተዳድሩት። ስለዚህ እኛ ስንጠየቅ በነገራችን ላይ አሰራራችን እንደዚያ ነው።
ለክልሉ ተሰጣላችሁ ክልሉ ነው ያስተባብረው
ክልሉ ማኔጅ ያደርጋል ይሄን ማኔጅ ያደርግ ግን የኛ ስራ ኢመርጀንሲ ኮኦርዲኔሽን ሴንተሩ አለ ብያለሁ የመከታተል ነው
በጉዳዩ ለመረጃ እንሰጡን ጥያቄ ያቀረብንላችሁ የትግራይ ክልል ግዚያ አስተዳደር ሊቀመንበር ዶክተር ሙሉ ነጋ ትግራይ ክልልን በተመለከተ ሳምንታዊ መረጃ በማዕከል ደረጃ በክልሉ ኮሙኒኬሽን ብቻ እንድሰጥ መወሰኑን ገልጸው መረጃዎችን ከዚያ ሳምንታዊ መድረክ እንድንወስድ ተቆመውናል በኮሙኒኬሽን ኃላፊነት ተሾሙትን ለማግኘት ያደረግነው ጥረትም አልተሳካም ለተፈናቃዮች ከምግብ ነክ ድጋፍ አሻገር የትምህርት የጤናና መሰል ድጋፎች እንደሚያስፈልግ የገለጹት አቶ ደበበ ይህንንም በፌደራል ደረጃ የተዋቀረው ያስቸኳይ ጊዜ ምላሽ ሰጪ ማስተባበሪያ ማዕከል እየሰራበት ነው ብለዋል ከዚህ ጋር በተያያዘም የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በትላንትናው ዕለት በፌስቡክ ገጻቸው ላይ በመቀሌ ከተማ ለሁለት ቀናት ተገኝተው ከክልሉ ኮማንድ ፖስትና ከግዚያ አስተዳደሩ አመራሮች ጋር በመሆን የለስደራሽ እርዳታ ስርጭት የህክምና አገልግሎት አሰጣጥና አጠቃላይ የመልሶ ማቋቋም ስራ ዝግጅት ያለበትን ደረጃ መገምገማቸውን አስታውቀዋል። ዝርዝር መረጃውን በተመለከተ ግን ያሉት ነገር የለም። በቤንሻንጉል ጉሙዝ የተደረገው ድጋፍ በተመለከተ ከምግብ ነክ ድጋፎች ባሻገር ሌሎች በለስ ከለት እንቅስቃሴ የሚያስፈልጉ ቁሳቁሶች ጭምር በድጋፍ መካተታቸውን አቶ ደበበ አስታውቀዋል።
በቤንሻንጉል ጉሙዝ እንግዲህ 245,540 ናቸው ያሉት ተፈናቃዮች ብዙውን እነዚህ ተፈናቃዮች የት ነው ያሉት? እዛ በተፈናቀሉበት ቦታ ነው ያሉት። በተፈናቀሉበት ቦታ ካሉ ቤታቸው ስለሌሉ ከፍተኛ ድጋፍ ይፈልጋሉ። ይሄ ከፍተኛ ድጋፍ ስንል ምግብ ብቻ ሳይሆን ምግብ ነክ ያሉን ድጋፎችም አብረው እንዳሉን ልገልጽልን ፈልጋለሁ። ስለዚህ ለነዚህ ቀደም ቁጥር ላልኩ በተለይ አሶሳ ካማሺ መተከልና አዊ ዞን ላሉት የስንዴ እህል የስንዴ ዱቄት የምግብ ዘይት አልሚ ምግብ በቆሎ ዱቄትና መኮሮኒ በድምሩ 44683 ኩንታል ልከናል በወደ ቦታው ላይ ይሄ ጥር 3 የተላከ ነው ቀደም ሲልም የተላከ አለ ለምን በየወሩ ነው እኛ መልከው ለአንድ ሰው ቀደም ባልኩ ያው ስታንዳርድ ነው የተበቀ ከፈጸል ነው የሚደረገው ግን ለቤንሻንጉል ጉሙዝ ምግብ ነክ ያልሆነ ድጋፍም አድርገናል ምግብ ነክ ያልሆነ ድጋፍ ስንል ኪት ነው ኦልሞስት 15 ይሆናሉ ፕላስቲክ ሽታ አለ ሳህን አለ ድንኳን ጀረካን ማንቆርቆሪያ ኩባያ ጭልፋ ባልዲ ጆግ ሳሙና አልባሳትም ሊኖሩ ይችላሉ እንትንም ጨምሮ ምንድነው ፍራሽና ብርድ ልብስንም ጨምሯል እነዚህን ወደዛ ካለ 331476 በወደ ቦታው ልከናል
በቤንሻንጉል ጉሙዝ በየጊዜው ግጭት እየተከሰተ ከመሆኑ አንፃር ይሄ ወራዊ ድጋፍ ከተሰጠ በኋላ የሚፈናቀሉ አዳዲስ ተፈናቃዮችን ተደራሽ ለማድረግም ወር መጠበቅ ሳያስፈልግ ክልሉ በማንኛውም ጊዜ ለአዳዲስ ተፈናቃዮች ተጨማሪ የድጋፍ ጥያቄ ካቀረበ እናቀርባለን ብለዋል። የአደጋ ስጋት ስራ አመራር ኮሚሽን 8 ማዕከላዊ መጋዘኖች በበቂ ሁኔታ ዝግጁ መሆናቸውን የገለጹት አቶ ደበበ ተቋማቸው በአንድ ጊዜ በሚሊዮን የሚቆጠሩ ተፈናቃዮችን ተደራሽ ማድረግ ልምድ ያለው ከመሆኑ አንፃር አሁን በሁለቱ ክልሎች ያሉ በመቶ ሺህ የሚቆጠሩ ተፈናቃዮች ከአቅም በላይ አይደሉም ብለዋል። ለአሜሪካ ድምጽ ሬዲዮ አንድ ቸኮል ከድሬዳዋ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል።
ተክለ ካጀሉ ፍቅሬ የሚፈልቅበት የነካኩት እንዲያው ክፉ ዛር ያለበት እምየባገር የጥጋው ጌታ
ማሩ ባላገሩ በሾዎች የሚቆጠሩ የበይነ መረብ ላይ አሳሾች የሚመለከቱት ተከታታይ የኮሜዲ ትርኢት ነው። ትርኢቱ ማሩ የተሰኘን ባላገር ይከተላል። ማሩ ከከተማ ሊጎበኘው በመጣው ወጣት አማካኝነት ጥያቄዎች ይቀርቡለታል። ለጥያቄዎቹ የሚሰጣቸው መልሶች ለተመልካቾች የሳቅም የቁም ነገርም ምንጭ ናቸው። ለዚያም ይመስላል በሚሊዮኖች የሚቆጠሩ ተመልካቾችን መንፈቅ ባልሞላ ጊዜ ማግኘቱ። ማሩ ባላገሩ የተሰኘውን ገጸ ባህሪ ተላብሶ የሚጫወተው ስንታየው መሐመድን አመሻሹን በስልክ አግኝቻለሁ።
ጫት የቃማ ሲጋራም እንደዙ የጠጣትም በኋላ እንዴው ይሄን ያረገ እንትን ነው
የከተማ ልጅ
ሳልጥኗል እሚል እንትን ያየዶሉ ግዜ እንዴው ታያ ናይዙ ሃይዙ ያሉ ግዜ እኔም እንደ ከተማ ሆናለሁ ብሎ አሁን ይሄን ጫት ይበላ ይሄን ቱምባ ታጥያስ ቱምባ ሐላ እንዱ እየነሆለ ለመጣ እየነፈጨለ መጣ
ምን ይያለ
ነፈጨለ
ምን ማለት ነው
ነሆለለ ነፈጨለ ጅል ሆነ ጅል ሆነ
ራምሽን ጀምር ያው አብዛኞቻችን የዘርግንዳችን ገጠር ነው ሁላችንም እንደምናውቀው
በተለይ ደግሞ በገጠሩ ማህበረሰብ ውስጥ ያሉ ወግና ባህሎች አሉ። እነዚህ ወግና ባህሎች ማህበረሰቡ በተለያዩ ይሄ ግሎባላይዜሽን ውጤት ትንሽ ወደ ኋላ ያሉትን ነገሮች እንድንረሳቸው አድርጎናል ብያምናለሁ። እና እሱም አትሊስት ከዚህ በፊት የነበረውን ነገር አሁንም በገጠሩ ማህበረሰብ ውስጥ ያሉ ባህላዊ ነቶችን ማውጣት አበቃም አስፈላጊ እንደሆነ በማመን ነው ወደ ማሩ የገባ ነው። እና ከዚህ በፊት ደሴ ላይ በጣም ብዙ ማህበራትና ክበባት ነበሩ። እዛ ውስጥ የምንሳተፍ ልጆች ነን። እንግዲህ ከዛ ውስጥ ነው የወጣሁት እና በዛ ምክንያት ነው ወደ ማሩ ባላገሩ የወሰድ ነው። ሬዲዮ ላይም ከዚህ በፊት ፋና ውስጥ ነው የምሰራው እና እዛ ላይ ለአንድ ሁለት ዓመት ያህል በሬዲዮ ፕሮግራሙ ስናቀርበው ቆይተናል። እና ማህበረሰቡ በጣም ተቀባይነት ስለነበረው ለምን ወደ ሙቪ አንቀይረውም በሚል ነው እንግዲህ ጀምረ ነው። እንዳልከው በሶስት ወር ጊዜ ውስጥ ከሶስት ሚሊዮን በላይ ቪዋይ ቶታል ቻናሉን እና በደንብ ተቀባይነትን ያገኘ ስራ ነው ብለን ነው የምናስበው።
ባላገሩ ማሩ የተለያዩ ማህበራዊ ጉዳዮችን ያነሳል፣ ይጥላል። ትኩረት የሚያደርግባቸው ልዩ ጉዳዮች አሉ ወይ ወይንስ ሰሞነኛው ባመጣቸው ጉዳዮች ላይ ነው ሀሳቡን መስጠት የሚቀነው?
አዎ፣ ስንነሳ መሰረታችን እነዚህ ማህበራዊ ኢሹዎችን ማንሳት ነው። ማህበራዊ ጉዳዮችን ከዚህ ከፖለቲካ እና ከኢኮኖሚያዊ ጉዳዮች ወጣ ብለን ማህበረሰቡ ውስጥ በእውነት የሚሰሩ ነገሮችን፣ ባህላዊ ሁነቶችን፣ ማህበራዊ ግንኙነት ላይ መሰረት ያደረጉ እንቅስቃሴዎችን ለማንሳትም ነው አስበን ወደዛ ውስጥ የገባ ነው። እግረ መንገዳችንን እንግዲህ ወቅታዊ ጉዳዮች ያጋጥማሉ። አስማች አስ ፖስብል ከፖለቲካ ነጻ የሆኑ ማህበራዊ ገጠመኞችን እናነሳበታለን፣ ክሪቲሳይዝ እናደርግበታለን። በማህበረሰቡ ዘንድ ያሉ መስተጋብሮችን ደግሞ አሁንም ድረስ ያሉ ከዚህ ቀደም የነበሩ ባህላዊ እሴቶችንም እንደዚሁ እያወጣን ለናፈቃቸው ሰዎች እናስተዋውቅበታለን። እና ብዙ የምናጠነጥነው እንግዲህ ማህበራዊ የሆኑ ርዕሰ ጉዳዮችን፣ እግረ መንገዳችንን ደግሞ ወቅታዊ ነገሮችንም አብረን እንጨምርበታለን።
ማነው አንተየ? ይመራዴም አሁን ጠጅ ወዳ አሁን ጠጅ ጠጥተን ትንህል እንዲሁ የጠጁ እንትን ፍቅሩ እቤት ድረስ ይዞት ሄደ።
የት ቤት? ራሱ ቤት ድረስ።
ራሱ ቤት ተያይዞ ይሄድና እንዲሁ ልጅ አለው ጥቂት እንትን ይለዋል፣ ይጎነጫዋል።
ለልጁ ያጠጣዋል።
የለመሪ መስተ አሁን በኋላ አሁን ለታ እሱ ቤት ዲን እንዲሁ ዱአ ነበረ።
እሺ፣
የጤነኛ ወዲያጃ ገብተን እንዲሁ ዱአ እያረግ ልጁ አባ
እሺ
ያለው አራታ ጅራበኝ አለው።
ጅራበኝ
የመጀመሪያውን ክፍል ስራ የተመለከቱ ሰዎች እውነተኛ ባላገር የምትመስላቸው ይመስለኛል። ሁሉ ነገር እውነተኛ ባላገሮች ለመለየት ይከብዳል። ትወናውን አሳማኝ ለማድረግ ስለሄድክበት የዝግጅት ምዕራፍ ጥቂት ሲናውራ፣ እንዴት የባላገሩን ዘዬ ለመማር ቻልክ? የትወና ዝግጅቱስ ምን ይመስል ነበር?
አረፍ ጥያቄ። እኛ እንግዲህ ያው ደሴ ውስጥ ነው የምንኖረው። ደሴ አካባቢው እንደዚህ የወሎ ዘዬ የሚገርበት አካባቢ ነው። ማህበረሰቡ ለስራም፣ ለገበያ፣ ለተለያዩ ጉዳዮች ወደ ደሴ ይመጣልና የእነሱን አኗኗር ብዙ ሩቅ አይደለም ለኛ። በሁለተኛ ደረጃ እኔ ለረጅም ጊዜ ገጠር ውስጥ በየቀበሌው ስራዎችን ሰራ ነበርና ማህበረሰቡን አኗኗር በደንብ አውቀዋለሁ። እንደኩ የቲያትር ሩቅ አይደለሁም፣ ግን ስልጠናዎችን ወስድ ነበረ ቀደም ባለው ጊዜ በተለይ እንደ ኢትዮጵያ አቆጣጠር በ1980ዎቹ መጨረሻ 90ዎቹ መጀመሪያ አካባቢ ብዙ ማህበራትና ክበባት የከተማ ውስጥ በብዛት ነበሩ እና እዛ ውስጥ የሚሳተፍ ስለነበረ የክረምት ኮርስ የሚባል አለ። ነፍሱን ይማረው እና ነጋሽ አባተ መኩሪያን ጨምሮ ከአዲስ አበባ በጣም በርካታ የቲያትር ባለሙያዎች እዚህ እየመጡ ስልጠና ይሰጡን ነበር እና እዛ ስልጠና ውስጥ ተለማምደን ያደግ ነው። ብዙ ስራዎችን ስንሰራም ነበር። አብዛኛው ማህበረሰብ እንግዲህ ሁላችንም እንደምንለው ከ80% በላይ ገጠር ውስጥ ነው የሚኖረው ብለን የምናስበው። በዚህ በወሎ አካባቢ ደግሞ በጣም ብዙ የህብረተሰብ ክፍል ብዙ ተዝቆ የሚያልቁ ባህሎችን የሚያንቀሳቅስ ህብረተሰብ
ያለበት አካባቢ ስለሆነ እንደው ይሄንን ነገር ለሌሎች ማስተዋወቅ ይገባናል የሚል ስሜት ውስጥ ነበር ከድሮ ከመጀመሪያው ጀምሮና እዛም ገጠር ላይ ስሰራ አንዳንድ ነገሮችን መለከት ነበረ እና በተለይ ትምህርቴም ደግሞ ወደዛው አጋን ዲል በተለይ ሁለተኛ ደግሞ ስሰራ እነዚህ ባህላዊ ጉዳዮች ላይ ነበር የሰራሁት ሪሰርችና እነሱን በማየት አጋጣሚ በደንብ ሪያሊቲ ሾው ቢሆን እውነተኛውን የማህበረሰቡን ያርሶ አደሩን ወግና ባህል በደንብ ማየት አለብን በሚል ብዙ ትሬኒንግ አድርጌበታለሁ። ከዛ በተጨማሪ እንግዲህ መካከላችን በነገር ላይ ቲያትር የተማረም የለ ኖርማል ካሜራማኖች ሁለት ልጆች አሉ። ከዛ እኔ ነኝ ያለሁትና ብቻዬን ነው የምለማመደው ብቻዬን ነው ሰራው። በአጋጣሚ ሆኖ ደግሞ ጥሩ ሰርቻለሁ ይመስለኛል። ስቲል ንርዳው የሚሉ ኮሜንቶች አሉ ዩቲዩብ ላይና ለምን አንደግፈውም በሬ ለምን አንገዛለትም ሁሉ የሚሉ ሰዎች አሉ። ይሄ ማለት እንግዲህ ጥሩ ሰርቻለሁ ያስባለሁ። በአጋጣሚ
ማሩ ካሜራ ይዞ ሰፈሩን ለሚጎበኘው ጋዜጠኛ ልንለው እንችላለን ሐሳቡን ሲያጋራ እንሰማለን። የሚናገራቸው ነገሮች ቀድሞ የተጻፉ ናቸው ወይንስ ድንገት የተወና ወይንም ኢምፕሮቫይዜሽን በሚባለው መሰረት የተፈጠሩ ናቸው?
አብዛኞቹ የተጻፉ ናቸው። ነገር ግን የሚገደብ አይደለም። የተወሰኑ ሐሳቦች ይጻፋሉ። መጀመሪያ ሐሳቡ ዲዛይን ይደረጋል። ምን ምን ሐሳብ እንደሚነሳ እዛ ውስጥ በዛ ሐሳብ ዙሪያ በባግሩ የሚነገሩ ቀልዶች አሉ፣ ፈን የሚፈጥሩ ነገሮች አሉ፣ ሐሳቦች አሉ። ከዛ ካነሳነው ርዕሰ ጉዳይ ጋራ ግንኙነት ያላቸው ነገሮች እናነሳለን። እነሱ በደንብ ተጽፈው የተዘጋጁ ናቸው። ግን የሚገደብ ስላልሆነ የሚጠይቀው ጋዜጠኛ በሚጠይቀው ጊዜ አንዳንድ ነገሮችን ይፈጥራል። ለምሳሌ አንዳንድ ቃላቶችን ብነግርህ ማህበረሰቡ ውስጥ አንዳንዶቹ የሌሉ የሚመስሉ ቃላቶች አሉ። ለምሳሌ መጀመሪያው ላይ ወይ ሁለተኛው ይመስለኛል ኤፒሶድ ላይ ሽምሽሚት ጭምጭሚት ምናምን ይላል። አሁን እነዚህ እዚህ ወሎ አካባቢ ሳይሆን ወደ ጎጃም አካባቢ የሚነገሩ ቋንቋዎች ናቸውና አንዳንዴ ከጻፍነውም ውጪ የምንጨማምራቸው በደንብ የሚመለከተውን ሰው የበለጠ ሊስቡ የሚችሉ ነገሮችን እንጨምራለን። በዋናነት ግን ሐሳቦቹ ተጽፈው ነው በስክሪፕት መልክ ተጠንተው ወደ የቀረጻ የምንገባው ማለት ነው።
ማሩ ባላገሩ አሁን 20ኛ ክፍል ላይ ደርሷል። ይህ ቃለ ምልልስ በሚደረግበት ሰዓት 20ኛው ክፍል ብቻ 65000 ሰዎች ተመልክተውታል። የጠበቀውን ምላሽ ያገኘ ይመስለኛል። ለመሆኑ ምን አይነት ለየት ያሉ አስተያየቶች ይደርሱሃል? አርማጮቻችን ከስንታየው መሐመድ ጋር ያደረግነው ጨዋታ ሙሉ ክፍል ነገ ምሽት ላይ በሚደመጠው የጋቢና መዝናኛ መሰናዶ ይቀርባል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ለአስተያየትና ለጥቆማችሁ የማህበራዊ መገናኛ ገጾቻችንን መጎብኘት አትዘንጉ። በማላዊ የኮቪድ-19 ወረርሽኝን ተከትሎ ያለ ዕድሜ ጋብቻ መጨመሩን የመንግስት መረጃዎች እያመላከቱ ነው። ላሜክ ማሲና ከማላዊ ያደረሰንን ስመኝሽ ቆየ ታቀርብልናለች።
የማላዊ መንግስት የኮሮና ቫይረስ መስፋፋትን ለመከላከል ሲል መጋቢት ላይ ትምህርት ቤቶችን መዝጋቱ ሮዳ ብለን ለምንጠራት የ17 ዓመት ወጣት ተስፋ አስቆራጭ ነበር። ልክ እንደ አብዛኞቹ ትምህርት ብቻ ተስፋው ደሆነባቸው የገጠሩ ደሃ አካባቢዎች እንደሚኖሩ ልጃገረዶች ሮዳ ገንዘብ ለማግኘት ብዙ ትታገላለች።
በትምህርት ፋንታ ሌላ ገንዘብ የሚያስገኝ ጥቃቅን ስራ ወደምንሰራበት ቦታ እንሄዳለን። ሌላ ምርጫ ስለሌለኝም ከወንድ ጋር ግንኙነት መሰረትኩ።
የአንደኛ ደረጃ ተማሪ የነበረችው ሮዳ ማርገዟ ከታወቀ በኋላ ወላጆቿ ከቤት እንዳባረሯት ትናገራለች።
በዋናነት የተቸገርኩት ምግብና ልብስ ነው። ያስረገዘኝ ሰው አንዳንድ ጊዜ ምግብ ያመጣልኛል፣ ነገር ግን በቂ አይደለም።
እድሜያቸው በአስራዎቹ ውስጥ የሚገኙ ልጃገረዶች ላይ የሚያጋጥም እርግዝና በማላዊ አዲስ ነገር አይደለም። ከመንግስት የተገኙ መረጃዎች እንደሚያሳዩትም ግማሽ የሚሆኑት የማላዊ ልጃገረዶች ከ18 ዓመታቸው በፊት ያገባሉ። ይህን ሁኔታ ለመቀየር ጥቃት ለደረሰባቸው ሴቶችና ህፃናት አማራጮችን የሚያቀርብ ማዕከል ወጣቶች ኮንዶምን ጨምሮ ሌሎች የስነ ተዋልዶ ጤና አገልግሎቶች እንዲያገኙ እያበረታታ ይገኛል። ሊንዳ አሊሞሶ የማዕከሉ ሰራተኛ ናት።
We're conducting awareness.
የወጣቶች ክበብ እንዲቋቋም ማድረግ በመቻላችን ወጣቶቹና ወላጆቻቸው ስለ ጉዳዩ እውቀት እንዲኖራቸው እየተገናኙ እንዲወያዩና ማዕከሉ የሚሰጠውን አገልግሎት እንዲጠቀሙ እያደረግን ነው።
Importance of accessing these SRHR services.
ቡድኑ ከሌሎች ሴቶች ቡድን ጋር በመሆን ልጃገረዶቹ ትዳራቸውን ትተው ወደ ትምህርት ቤት እንዲመለሱ ለማገዝም ይሰራል። ከነዚህ ውስጥ የእናቶች ቡድን መሪ የሆኑት ማቲልዳ ማቲያ ስለ እንቅስቃሴያቸው እንዲያስረዳሉ።
ልክ እንደ ሮዳ ያሉ ያገቡ ልጃገረዶችን ከትዳር ውስጥ አውጥተን ወደ ቤታቸው እንዲመለሱ አድርገናል። ምክንያቱም አንዲት ልጅ ካገባች በኋላ ትምህርቷን የመቀጠል እድሏ በጣም አናሳ ነው። ስለዚህም ወላጆች ያረገዙ ልጆቻቸውን ወደ ትምህርት ቤት እስኪመለሱ ድረስ እንዴት መንከባከብ እንዳለባቸው እንነግራቸዋለን።
ትምህርት ቤቶች ዳግም የሚከፈቱበት ጊዜ በውል ባልታወቀበት ሁኔታ የልጃገረዶችን እርግዝና ለመከላከል የማላዊ ባለስልጣናት የጤና ተቋማት ለልጃገረዶች ነጻ የወሊድ መቆጣጠሪያ እንዲሰጡ እያሳሰቡ ይገኛሉ።
አድማጮች አብረን ስላመሸን በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።